ባሳኒ ኢኮኖማን ነው ሲረሳ ኮፒ ህራፍቀም ነው አስማረት ዳወና
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
Now, I strongly believe that there is an opportunity and more than an opportunity, an absolute necessity.
ሁሉም አካላት ጦርነት እንዲያቆሙ ወደ ኋላ መለስ ብለው እንዲነጋገሩና የሰብአዊ ድጋፍ እንዲተላለፍ እንዲሁም በዋናነት በጠረጴዛ ዙሪያ ተሰብስበው ባለፈው አንድ ዓመት በተፈጠረው ልዩነት ላይ እንዲደራደሩ እድሉ አለ ብያምናለሁ። እድል ብቻም ሳይሆን መሰረታዊ የሆነ አስፈላጊ ነገርም ነው ብያምናለሁ።
በሶስት የአፍሪካ ሀገሮች የሚያደርጉትን ጉብኝት ዛሬ በኬንያ የጀመሩት የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን ድምፅ ነው የሰማችሁት። በኢትዮጵያ ጉዳይ ከተናገሩት የተወሰደ ነው። በዕለቱ አብይ ርዕስ ይቀርባል።
ኢትዮጵያ አለችበት። ከዛ በላይም ደግሞ ራሹ ኬንያ ውስጥ ያለው ሁኔታ አሁን በሐምሌ ምርጫ ስለሚደረግ ያ ሁሉ አሳሳቢ ስለሆነ፣ በዛ ላይም ደግሞ በአጠቃላይ በዓለም ደረጃ የዴሞክራሲ መሸርሸር በአሜሪካ ሀገርም እንደምናየው እነዛ ሁሉ አስጊዎቹ እንደሆኑ ያንን አይቶ እንግዲህ አንድ ውሳኔ ለፕሬዚዳንቱ፣ አለቃውም ፕሬዚዳንቱ ስለሆነ ባይደን ለሱ እንግዲህ ሪፖርት ለማቅረብ የሄደ ሁኔታ ነው።
ፕሮፌሰር ጌታቸው መታፈሪያ እዚህ ዩናይትድ ስቴትስ በሚገኘው የሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። የሰማችኋቸውም የውጭ ጉዳይ ሚኒስትሩን የአፍሪካ ጉብኝትና እንዲሁም የኢትዮጵያ ወቅታዊ ሁኔታ አስመልክቶ ከሰጡት አስተያየት የተወሰደ ነው። በመጽሔት ክፍለ ጊዜ ይቀርባል። ረቡዕ ህዳር 8 2014 ዓ.ም ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። ለራዲዮ በቴሌቪዥን ስርጭታችን በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። ከልቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከዌብና ማህበራዊ ቅንብሮች አሰናጃዋ አበባየው ገበያው፣ ከእለቱ መሐንዲስና ከእለቱ ዋና አዘጋጅ ጽዮን ግርማ እንዲሁም በያሉበት ነው ዝግጅቶችን ካሰናዱና ዘገባዎቻቸውን ካደረሱን ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። በሶስት የአፍሪካ ሀገሮች የሚያደርጉትን ጉብኝት ዛሬ በኬንያ የጀመሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከፕሬዚደንት ኡሁሩ ኬንያታና ከኬንያ የውጭ ጉዳይ ሚኒስትር ጋር ተገናኝተው በሁለቱ ሀገሮችና አካባቢያዊ ጉዳዮች ላይ መክረዋል። ብሊንከን ኢትዮጵያ ውስጥ ስላለው ግጭት ዩናይትድ ስቴትስ ለሁሉም ወገኖች ልዩነቶቻቸውን በውይይት እንዲፈቱ እንደምታበረታታ ገልጸው ለአደራዳሪ አካላትም ድጋፏን እንደምትሰጥ ተናግረዋል። የውጭ ጉዳይ ሚኒስትሩን ጉብኝት እየተከታተለ ያለው ዘጋቢያችን ያደረሰንን ዘገባ ከዜና በኋላ በመጽሔት ክፍለ ጊዜ እናቀርባለን። በሌላ ዜና አንዳንድ የምዕራባውያን መንግስታትና ተቋማት ለህወሓት ወገንተኝነታቸውን የሚያሳይ አጀንዳ ማራመዳቸውን ቀጥለዋል ሲል መንግስት ተናገረ። የመንግስት ኮሚኒኬሽንስ አገልግሎት ዛሬ በሰጠው መግለጫ የሰብአዊ እርዳታ እጥረት ያጋጠመው በትግራይ ክልል ብቻ እንደሆነ ተደርጎ እየቀረበ መሆኑን ገልጾ ይህም ተቀባይነት የለውም ብሏል። የመንግስት ኮሚኒኬሽንስ አገልግሎት ሚኒስትር ደኤታ ከበደ ደሲሳ የኢትዮጵያ መንግስት ሆን ብሎ የሰብአዊ ረድኤት አቅርቦቶች ወደ ትግራይ ክልል እንዳይገቡ እያደረገ ነው በሚል የሚቀርቡ ክሶችንም አስተባብለዋል። ሚኒስትር ደኤታው አንዳንድ የምዕራባውያን መንግስታትና ተቋማት በኢትዮጵያ ካለው ግጭት ጋር ተያይዞ ለህወሓት ወገንተኝነታቸውን የሚያሳይ አጀንዳ እንደሚያራምዱ የገለጹ ሲሆን ይህንን ወቀሳ ዩናይትድ ስቴትስ እና የተባበሩት መንግስታት ድርጅት ማስተባበላቸው የሚታወስ ነው። ዝርዝሩ በመጽሔት ክፍለ ጊዜ ይቀርባል። ዩጋንዳ ዋና ከተማ ካምፓላ ውስጥ ትናንት ማክሰኞ ከደረሱትና ራሱን እስላማዊ መንግስት ብሎ የሚጠራው ሽብርተኛ ቡድን ኃላፊነት ከወሰደባቸው ሁለት ፍንዳታዎች ተከትሎ የቦምብ ጥቃቶች ሊቀጥሉ እንደሚችሉ የሀገሪቱ የጸጥታ ባለስልጣናት ስጋታቸውን ገልጸዋል። ፍንዳታዎቹ 2 ሲቪሎችና 1 ፖሊስ ሲገደል 33 ሰዎች ቆስለዋል። ከቆሰሉት መሃል አንዳንዶቹ በአስጊ ሁኔታ የተጎዱ እንደሆኑ ተገልጿል። ፈንጂ ያዙ አጥቂዎች ካምፓላ ውስጥ በፓርላማው ህንጻና አንድ ፖሊስ ጣቢያ ተገብ ያደረሱት ፍንዳታ 3 አጥፍቶ ጠፊዎች መሞታቸውንም ነው ፖሊስ ያስታወቀው። ፖሊስ መጀመሪያ ላይ ፍንዳታውን ያደረሰው የተባበሩት ዲሞክራሲያዊ ኃይሎች የተባለው ጽንፈኛ ቡድን እንደሆነ ተናግሮ ነበር። 3ኛ ጥቃት ሳይደርስ ለማክሸፍ እንደተቻለ የገለጹት የሀገሪቱ ፖሊስ ቃል አቀባይ ቦምብ ሊያፈነዳ ሲያደባ የነበረ አጥፍቶ ጠፊ ተብሎ የተጠረጠረ ሰው ፖሊስ ተከታትሎ እንደያዘው አመልክተዋል። የዩጋንዳ ባለስልጣናት በቅርብ ሳምንታት በሀገሪቱ በተከታታይ የደረሱትን የቦምብ ፍንዳታዎች ተከትሎ ህዝቡ በንቃትና በጥንቃቄ እንዲከታተል አሳስበዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና የቻይና ፕሬዚደንት ሺ ጂንፒንግ ትናንት ባካሄዱት የመጀመሪያ ንግግራቸው በግልጽ ተወያይተዋል ሲሉ የዋሽንግተንና የቤጂንግ ባለስልጣናት አድናቆት እየሰጡ ናቸው። ውይይቱ ሁለቱ ሀገሮች በተለያዩ ትላልቅ ዓለም አቀፍ ጉዳዮች ዙሪያ ውጥረት ላይ ያለውን ግንኙነታቸውን የሚያሻሽል መንገድ ሊቀይስ ይችላል ሲሉም ባለስልጣናቱ አክለው ተናግረዋል። ከአሁን ቀደም ምክትል ፕሬዚደንቶች ሳሉ በአካል ተገናኝተው የሚያውቁት ሁለቱ መሪዎች በርዕሰ ብሔርነት ደረጃ የመጀመሪያቸው የሆነውን ውይይታቸውን ሰኞ ማታ በርቀት በኢንተርኔት አማካይነት ተወያይተዋል። ለውይይታቸው አስቀድሞ ከታቀደው ጊዜም አልፈው ከሶስት ሰዓት ተኩል በላይ ለሚበልጥ ጊዜ ሰብአዊ መብቶችን፣ የኢኮኖሚ ፍክክርን እንዲሁም የታይዋንን ጉዳይ ጨምሮ በተለያዩ ርዕሶች ዙሪያ ተነጋግረዋል። ትናንት እኩለ ሌሊት ገደማ ላይ ውይይቱ ካበቃ በኋላ ዋይት ሀውስ ቤተ መንግስት ባወጣው መግለጫ ፕሬዚደንት ጆ ባይደን ዩናይትድ ስቴትስ ለጥቅሞቿና ለእሴቶቿ መቆሟን እንደምትቀጥል አጠንክረው አስገንዝበዋል ብሏል። አስከትሎም ከአጋሮቻችን ጋር ሆነን የ21ኛው ምዕት ዓመት ጎዳና ህግጋቱ ግልጽና ፍትሐዊ ዓለም አቀፍ ስርዓት እንዲኖር ማስቻሉን ለማረጋገጥ እንደምንሰራ ፕሬዚደንት ባይደን አስገንዝበዋቸዋል ብለዋል። የቻይና መንግስት የዜና አገልግሎት ሺንዋ ትናንት ባወጣው መግለጫ ደግሞ የፕሬዚደንት ባይደንና የፕሬዚደንት ጂንፒንግ ውይይት ግልጽ፣ ገንቢና መጠነ ሰፊ ነበር ካለ በኋላ ሁለቱ ወገኖች በተለያዩ መንገዶች በቅርበት መገናኘታቸውን ቀጥለው የሁለቱን ሀገሮች ግንኙነት ወደ ቀደመው ትክክለኛ አቅጣጫ እንዲመለስ ለመስራት ተስማምተዋል ብለዋል። በሌላ ዜና ደግሞ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ትናንት በሰሜን ምስራቋ ኒው ሃምፕሽር ክፍለ ግዛት ጉብኝት አድርገው ወደ ዋይት ሀውስ ተመልሰዋል። ወደ ሰሜን ምስራቋ ክፍለ ግዛት ያደረጉት ጉብኝት ሰኞ ዕለት የፈረሙት ግዙፉ የመሰረተ ልማት ሕግ ስለሚያስገኘው ጠቀሜታ በሀገሪቱ ዙሪያ ተዘዋውረው ለዜጎች ለማስረዳትና ለማሳመን ያላቸው እቅድ አካል እንደሆነ ተገልጿል። እየወረደ ያለውን የህዝብ ድጋፋቸውን አሃዝ እየታገሉ ያሉት ፕሬዚደንት ጆ ባይደን ትናንት ማታ ለጋዜጠኞች ጥያቄዎችን ሳይመልሱ ነው ወደ ዋይት ሀውስ የገቡት። ትናንት ቀደም ብለው ፕሬዚደንቱ ኒውሃምሽር ውስጥ የሚገኝ ዝገት ያበላሸው አንድ ድልድይ ፊት ለፊት ቆመው ስለ መሰረተ ልማት ስምምነቱ ባወሱበት ንግግራቸው የተፈቀደው ገንዘብ አሜሪካውያንን ምን ያህል ሊጠቅም እንደሚችል አስረድተዋል። በአሁኑ ወቅት በእናንተ ክፍለ ሀገር በኒውሃምሽር ብቻ ደህንነታቸው በተጠበቀ ቁመና ላይ አይደሉም ተብለው የተፈረጁ 215 ድልድዮች አሉ ካሉ በኋላ አብዛኞቹ ብዙ ተሽከርካሪ የሚያስተናግዱ ባለመሆናቸው መዋዕለ ነዋይ ምደባና እድሳትን በተመለከተ ውሳኔ በሚሰጥበት ጊዜ ብዙ ትኩረት አያገኙም ብለዋል። ነገር ግን እነዚህ ድልድዮች የኔን ክፍለ ግዛት ዴላዌርን ጨምሮ ለትናንሽ ከተሞች፣ ለገጠራማ አካባቢዎች፣ ለገበሬውና ለአነስተኛ ንግድ ድርጅቶች ትልቅ አገልግሎት የሚሰጡ ናቸው ሲሉ አስረድተዋል። በሕዝብ አስተያየት ግምገማዎች ላይ ያላቸው የሕዝብ ድጋፍ የቀነሰባቸው ባይደን የመሰረተ ልማት እቅዳቸው በስኬት መጠናቀቁን የፖለቲካው አቅጣጫ ፊቱን ሊመልስላቸው እንደሚችል ተስፋ እንዳደረጉበት ታዛቢዎች ይናገራሉ። ፕሬዚደንት ባይደን የመሰረተ ልማት ህጉን ከትናንት በስቲያ ሰኞ በዋይት ሃውስ የሁለቱም ፓርቲዎች መሪዎች በተገኙበት ከፍተኛ ስነ ስርዓት እንደፈረሙ የሚታወስ ነው። በመጨረሻም ዩናይትድ ስቴትስ ከፋይዘር ኩባንያ የኮቪድ-19 መድኃኒቶችን ለመግዛት ንግግር ላይ ነች ተባለ። ዩናይትድ ስቴትስ ከፋይዘር ኩባንያ ጋር በመከራ ላይ ከመገኘው የኮቪድ-19 መድኃኒቱ ለ10 ሚሊዮን ህሙማን ህክምና የሚበቃ ልትገዛ ድርድር ላይ መሆኗን የተገለጸው። በዘገባዎች መሰረት ፕሬዚደንት ጆ ባይደን ፋይዘር ኩባንያ ተጨማሪ ጥናት እያደረገበት ያለውን ጸረ ቫይረስ መድኃኒት ለመግዛት 5 ቢሊዮን ዶላር ለመመደብ ማቀዳቸው ነው የታወቀው። ዘገባው የወጣው ፋይዘር ጄኒቫ ከሚገኘው በተባበሩት መንግስታት ድርጅት የሚደገፈው ሜዲሲን ፓተንት ግሩፕ የተባለ የህዝብ ጤና ጥበቃ ቡድን ጋር በአቅም ተመጣጣኝ ወይም ጄኔሪክ መድኃኒት አምራች ኩባንያዎች መድኃኒቱን ለ95 ሀገሮች እንዲያመርቱ ፈቃድ ለመስጠት ስምምነት በተፈራረመ ማግስት ነው። በተደረሰው ስምምነት መሰረት መድኃኒቱ ከዓለም ህዝብ 53 ከመቶ ለሚኖርባቸው ባለዝቅተኛና መካከለኛ ገቢ ሀገሮች ተደራሽ ይሆናል ተብሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ወንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ ህዳር 8 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በቀጥታ ስርጭት የምስልና ድምፅ አቀናባሪያችን ኒክ ኢቫኖቭ፣ የስርጭት መሐንዲሳችን ቻርልስተን ሞክ ናቸው። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች እስከ ምሽቱ 4 ሰዓት ድረስ በአጭር ሞገድና በኢትዮ ሰዓት ይቀጥላል። የራዲዮ በቴሌቪዥን ስርጭታችንን ለምትከታተሉ ለማስታወስ በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። አሁን በቀጥታ ወደ ዕለቱ አብይ ርዕስ። በሶስት የአፍሪካ ሀገሮች የሚያደርጉትን ጉብኝት ዛሬ የጀመሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከፕሬዚዳንት ኡሁሩ ኬንያታና ከኬንያ የውጭ ጉዳይ ሚኒስትር ጋር ተገናኝተው በሁለቱ ሀገሮችና አካባቢያዊ ጉዳዮች ላይ መክረዋል። ብሊንከን ኢትዮጵያ ስላለው ግጭት ዩናይትድ ስቴትስ ሁለቱም ወገኖች ልዩነቶቻቸውን በውይይት እንዲፈቱ እንደምታበረታታ ገልጠው ለአደራዳሪ አካላትም ድጋፍ እንደምትሰጥ ተናግረዋል። የውጭ ጉዳይ ሚኒስትሩን ጉብኝት እየተከታተለ ያለው ዘጋቢያችን ገልሞ ዳዊት ከናይሮቢ ተከታዩን አድርሶናል።
አንቶኒ ብሊንከን ትላንት ምሽት ናይሮቢ ጆሞ ኬንያታ አየር ማረፊያ ሲደርሱ በኬንያ ውጭ ጉዳይ ሚኒስትር ጸሐፊ ሪሸል ኦማሙ አቀባበል ተደርጎላቸዋል። የአሜሪካ ውጭ ጉዳይ ኃላፊው ዛሬ ጠዋት ከኬንያ ሲቪክ ማህበራት መሪዎች በተለይ ስለ ዲሞክራሲ ባል መዳበር ሰፊ ውይይት አድርገዋል። ብሊንከን ለተወያዮቹ ሲናገሩ ሀገራቸው ዩናይትድ ስቴትስን ጨምሮ በመላ ዓለም ዲሞክራሲ ከባድ ተግዳሮቶች እየተጋረጠበት መሆኑን ጠቁመዋል። የአሰተኛ መረጃ መበራከት፣ የፖለቲካ ቀውሶች፣ የመራጮችን መብት መንፈግና መራጮችን በጥቅም መደለል የዲሞክራሲ ውድቀት ስላሉት መንስኤ ናቸው ብለዋል። ብሊንከን የኬንያ ሲቪክ ማህበራት ለማህበረሰብ እንዲሁም ለግል መብቶች መጠበቅ የበኩሏቸውን እንዲወጡ ካሳሰቧቸው በኋላ እስካሁኑም ማህበራቱ በኬንያ ሰርተዋል ላሉት ምስጋናም አቅርበውላቸዋል። ከተለውም ብሊንከን ከኬንያ ፕሬዝዳንት ኡሁሩ ኬንያታ ጋር ምክክር ያደረጉ ሲሆኑ በውይይታቸውም ስለ ጤና፣ ንግድና ኢኮኖሚ አጋርነትና ሌሎች ጉዳዮች ላይ ተነጋግረዋል። የኬንያ ቤተ መንግስት ዛሬ ባወጣው መግለጫ አሜሪካ ለኬንያ ያደረገችው ስላለው ድጋፍ ፕሬዝዳንት ኬንያታ ማመስገናቸውን ገልጿል። መግለጫው ሴክሬታሪ ብሊንከንም ኬንያ የአየር ጸባይ ለውጥን ለመቆጣጠር እያደረገች ያለውን ስራ ማድነቃቸውን አትቶ ዩናይትድ ስቴትስም በዚህ ዘርፍ ከኬንያ ጋር ለመስራት ፍቃደኛ መሆኗንም እንደተናገሩ ይፋ አድርጓል። ሚስተር ብሊንከን ከኬንያ አቻቸው ሮሸል ኦማሞ ጋር ተገናኝተው ከተወያዩ በኋላ ኢትዮጵያ ጉዳይን ጨምሮ በርካታ ጉዳዮች ለጋዜጠኞች ማብራሪያ የሰጡ ሲሆን ጋዜጣዊ መግለጫው በኬንያ የቪኦኤ ተባባሪ ዜና ማሰራጫውን ኬቲኤንን ጨምሮ በተለያዩ የሀገሪቱ መገናኛ ብዙሃን በቀጥታ ተላልፏል። አገራቸው ኢትዮጵያ ውስጥ ያለው ሁኔታ እንደሚያሳስባት የተናገሩት ብሊንከን ጠመንጃ ተማዘው ያሉ አካላት ልዩነቶቻቸውን በውይይት እንዲፈቱ እንጠይቃለን ብለዋል።
Now, I strongly believe that there is an opportunity and more than an opportunity, an absolute necessity.
ሁሉም አካላት ጦርነት እንዲያቆሙ ወደ ኋላ መለስ ብለው እንዲነጋገሩና የሰብአዊ ድጋፍ እንዲተላለፍ እንዲሁም በዋናነት በጠረጴዛ ዙሪያ ተሰብስበው ባለፈው አንድ ዓመት በተፈጠረው ልዩነት ላይ እንዲደራደሩ እድሉ አለ ብያምናለሁ። እድል ብቻም ሳይሆን መሰረታዊ የሆነ አስፈላጊ ነገርም ነው ብያምናለሁ። ከጥቂት ቀናት በፊት ከኢትዮጵያ ውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር ደመቀ መኮንን ጋር ተገናኝቼና በሰላም ላይ በሁሉም አካላት በኩል ትኩረት ሊደረግ እንደሚገባ አጽንኦት በመስጠት ተጨባጭ የሆነ እርምጃ እንዲደረግ እየተካሄደ ያለው ግጭት እጅግ እንዳሳሰበንም ገልጬላችሁ ነበር። ለሁሉም አካላት በአስቸኳይ ጥሪ ያደረግንበትን ደግሜ አሳስባለሁ። ግጭቱን በማቆም ላይ ያለምንም ቅድመ ሁኔታ ሁሉም በቁም ነገር እንዲደራደሩ አሳስባለሁ። ለሰሜኑ ኢትዮጵያና እንዲሁም ድጋፍ ለሚያስፈልጋቸው ሁሉም ኢትዮጵያውያን አስቸኳይና ያልተስተጓጎለ የሰብአዊ ድጋፍ እርዳታ ተደራሽነት እንደሚያስፈልግ አሰምርበታለሁ። ምክንያቱን እያየን ያለነው ጦርነቱ እየተስፋፋና ሌሎች ክልሎችም ላይ በደረሰ ቁጥር ዜጎች የጦርነቱን ውጤት እየተሸከሙ መሆኑን ነው። በትግራይ ከባለፈው ዓመት ጀምሮ በአማራም ከቅርብ ጊዜ ወዲህ ችግሩን እየተሸከሙ ነው። አሁን ደግሞ ወደ ደቡብ ወደ አዲስ አበባም ግጭቱ በተስፋፋ ቁጥር እንዲያ ነው ማለት ነው። ስለዚህ በዚህ የሚሰቃየው ህዝቡ ነው። ስለዚህም ሰዎች አስፈላጊ ውርዳታ እየደረሳቸው መሆኑና ጦርነቱን አቁመው ውይይት መጀመሩን ማረጋገጥ አለብን። ከዚህ በተጨማሪም በኢትዮጵያ ያለው ሁኔታ ለመላው አፍሪካ ቀንድ የጸጥታ ስጋት ነው። ይሄ ደግሞ ለኛም ሆነ ኬንያን ጨምሮ ለወዳጆቻችን የሚያሳስበን ነገር ነው።
ብሊንከን በዚሁ መግለጫቸው ወቅት ዩናይትድ ስቴትስ ዜጎቿን ከኢትዮጵያ ማስወጣት ትቀጥላለች ብለዋል። ህዋትና የኦሮሞ ነጻነት ሰራዊት ያሏቸው ኃይሎች ውጊያቸውን እንዲያቆሙ ማሳስበዋል። ኢትዮጵያ ለተከሰተው ማንኛውም ችግር የኃይል እርምጃ መፍትሄ አይሆንም ያሉት ብሊንከን ዩናይትድ ስቴትስ በአፍሪካ ህብረት ልዩ ልዑክ ኦሊሴጉን ኦባሳንጆ መሪነት እየተካሄደ ያለውን ድርድር እንደምትደግፍ አመልክተዋል። የኬንያ ውጭ ጉዳይ ሚኒስትር ሪሼል ኦማሞ ደግሞ ኬንያታ ኢትዮጵያ ውስጥ ያለውን ችግር ለመፍታት እያደረጉ ስላሉት ጥረት አብራርተዋል።
President Kenyatta deals with this issue as a friend and as a neighbor of
President Kenyatta ይህንን ችግር ለመፍታት እየሞከሩ ያሉት እንደ ኢትዮጵያ ወዳጅና ጎረቤት ነው። ኢትዮጵያውያን ለዚህ ቀውስ መፍትሄ ለመፈለግ አቅሙ እንዳላቸው እናምናለን። ተኩስ ማቆም ይቻላል ብለንም እናምናለን። የሰብአዊ እርዳታ አቅርቦትንም በተመለከተ የሚቻል ነገር ነው ብለን እናምናለን። በኢትዮጵያውያን ጥንካሬና ብልሃት ላይ እምነት ሊኖረን ይገባል። ምክንያቱም የመጨረሻው መፍትሄ ከእነሱ ከራሳቸው ነው የሚመጣው። እኛ ደግሞ እንደ ጎረቤት ማድረግ ያለብን ነገር እነሱን መደገፍ፣ ማማከርና ወደ ትክክለኛው መንገድ ማመላከት ነው።
የአፍሪካ ቀንድ ቀጠና ሰላምና ደህንነት ጉዳይ አሳሳቢ የሆነ መምጣቱን የተናገሩት የውጭ ጉዳይ ሚኒስትር ብሊንከን በተለይ ሱዳንና ሶማሊያ ውስጥ ያለውንም አለመረጋጋት ዩናይትድ ስቴትስ በልዩ መልእክተኛዋ በኩል በመከታተል ላይ መሆኗን አመልክተዋል። ብሊንከን በኬንያ ቆይታቸው የዛሬ 23 ዓመት በአሜሪካ ኤምባሲ ላይ ጥቃት ሲፈጸም የተገደሉ ሰላማዊ ሰዎችና ሰራተኞች ያረፉበትን ስፍራ እንዲሁም የኬንያ ቀሩ ራድንን ይጎበኛሉ ተብሎ ይጠበቃል። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ።
ገልሙን ለዘገባው አመሰግናለሁ። አድማጮች፣ ቀደም ብለን እንዳስተዋወቅ ነው በውጭ ጉዳይ ሚኒስትሩ የአፍሪካ ጉብኝትና በኢትዮጵያ ወቅታዊ ሁኔታ ላይ የተካሄደ ውይይት በሁለተኛው አጋማሽ ቆየት ብለን እናቀርባለን። አሁን ወደ ተከታዩ መጽሔር ርዕስ ነው መወስዳችሁ። ወደ አዲስ አበባ ይመልሰናል። አንዳንድ የምዕራባውያን መንግስታትና ተቋማት ለህወሓት ወገንተኝነታቸውን የሚያሳይ አጀንዳ ማራመዳቸውን ቀጥለዋል ሲል የኢትዮጵያ መንግስት ከሷል። የመንግስት ኮሚኒኬሽን አገልግሎት ዛሬ በሰጠው መግለጫ የሰብአዊ እርዳታ እጥረት ያጋጠመው በትግራይ ክልል ብቻ እንደሆነ ተደርጎ እየቀረበ መሆኑን አስታውቆ ይህም ተቀባይነት የለውም ብሏል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ከበደ ደሲሳ የኢትዮጵያ መንግስት ሆም ብሎ የሰብአዊ አቅርቦቶች ወደ ትግራይ ክልል እንዳይገቡ እያደረገ ነው በሚል የሚቀርቡ ክሶችንም አስተባብለዋል። ሚኒስትር ዴኤታው አንዳንድ የምዕራባውያን መንግስታትና ተቋማት በኢትዮጵያ ካለው ግጭት ጋር በተያያዘ ለህወሓት ወገንተኝነታቸውን የሚያሳይ አጀንዳ እንደሚያራምዱም የገለጹ ሲሆን ይህን ወቀሳ የዩናይትድ ስቴትስ እንዲሁም የተባበሩት መንግስታት ማስተባበላቸው ይታወሳል። ለዝርዝሩ ኬኔዲ አባተ።
ኮሚሽኑ ዛሬ ባሰራጨው የጽሑፍ መግለጫ እንዳመለከተው ያስቸኳይ ጊዜ አዋጁ ከታወጀበት ዕለት ጀምሮ ከአዋጁ ጋር በተያያዘ በቁጥጥር ስር የዋሉ ሰዎችን አያያዝ፣ የእስር ሁኔታና የታሳሪዎችን ሁኔታ ለመከታተል በሚያስችል መልኩ መረጃ ማሰባሰብ አለመቻሉ በከፍተኛ ደረጃ አሳስቦታል። ኮሚሽኑ በፌዴራል ደረጃ በአዲስ አበባና በድሬዳዋ ከተሞች ቡድኖቹን አሰማርቶ ክትትል ሲያደርግ መቆየቱንም ገልጿል። በክትትል ወቅት በአዲስ አበባ ከተማ በቂርቆስና በየካ ክፍለ ከተሞች የሚገኙ ፖሊስ ጣቢያዎችንና ማቆያዎችን ጎብኝቶ የሚመለከታቸው አካላትን አናግሮ መረጃዎችን ማጠናቀሩን የኮሚሽኑ መግለጫ ያስረዳል። በተጻራሪ መልኩ የአዲስ ከተማ፣ የልደታ፣ የጉለሌ፣ የቦሌና የአራዳ ክፍለ ከተማ ኃላፊዎች ከበላይ ትእዛዝ ካልመጣልን መረጃ አንሰጥም፣ እስረኛ መጎብኘትም አትችሉም በማለታቸው ኮሚሽኑ በአዋጁ የተሰጠውን ተግባርና ኃላፊነት እንዳይወጣ ምክንያት ሆነዋል ብለዋል መግለጫው። በዚህም ምክንያት የተሟላ መረጃ ማት እንዳልቻለ የሚናገረው የኮሚሽኑ መግለጫ በተነጻጻሪ ክፍለ ከተማ የተሟላ መረጃ ማግኘቱን ይገልጻል። መረጃውን ባገኘበት ህዳር 2 ቀን 2014 ዓ.ም በክፍለ ከተማው ከአስቸኳይ ጊዜ አዋጁ ጋር በተያያዘ 714 ሰዎች መታሰራቸውንና ከእነዚህም ውስጥ 124 ሴቶች እንደነበሩ ለማወቅ ተችሏል ብሏል። በአዲስ አበባ ከተማ ብቻ በሺዎች የሚቆጠሩ ሰዎች መታሰራቸውንም ኮሚሽኑ ይገምታል። በድሬዳዋ ከተማም እስከ 300 ሰዎች መታሰራቸው ተገምቷል። መግለጫው አክሎም የተወሰኑ ሰዎች በሚመለከታቸው የጸጥታ አካላት መረጃ መሠረት የሚታሰሩ ሲሆን፣ አብዛኞቹ ግን ከህብረተሰቡ ተገኘ በተባለ ጥቁማ መሠረት በቁጥጥር ስር እንደሚውሉና ከመካከላቸው የትግራይ ተወላጆች ብዛት ከፍተኛ መሆኑን ገልጿል። ሰዎች የሚያዙት በብሔራቸው ምክንያት ሳይሆን በአስቸኳይ ጊዜ አዋጁ መሠረት ተጠርጥረው እንደሆነና በሕዝብ ተወካዮች ምክር ቤት በሽብርተኝነት የተፈረጁት ሁለቱም ድርጅቶች ብሔር ተኮር ድርጅቶች ከመሆናቸው አኳያ የሚያዙ ሰዎች የአንድ ብሔር ሊመስሉ እንደሚችሉ የሕግ አስከባሪ አካላት ለኮሚሽኑ መናገራቸውን ጠቅሶ መግለጫው ይዘረዝራል። የአስቸኳይ ጊዜ አዋጁ ከሽብር ቡድኖች ጋር ይተባበራሉ ተብለው ምክንያታዊ በሆነ መልኩ የተጠረጠሩ ሰዎችን ይዞ ማቆየት ሥልጣን ለሕግ አስከባሪ አካላት መሰጠቱንና የተባሉት ቡድኖች ብሔር ተኮር ድርጅቶች መሆናቸውን ኮሚሽኑ እንደሚገነዘብ ይገልጻል። ይሁንና ሰዎችን በቁጥጥር ስር በመዋል ረገድ የአስቸኳይ ጊዜ አዋጁ አተገባበር ባለበት መንገድ በተለይም የጥብቅ አስፈላጊነት፣ ተመጣጣኝነትና ከመድሎ ነፃ መሆን የሚሉትን የሰብአዊ መብቶች መርሆች አለመከበራቸውን ኮሚሽኑ አደረግኩት ባለ ክትትል ማረጋገጡን ተናግረዋል። ለሚመለከታቸው የሕግ አስከባሪ አካላትም ልዩ ልዩ ምክረ ሐሳቦችን አቅርበዋል። በሌላ ዜና ደግሞ የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በኢትዮጵያ የታሰሩ የድርጅቱ ሠራተኞች በአስቸኳይ እንዲፈቱ መጠየቃቸው ተሰማ። የዋና ጸሐፊው ቃል አቀባይ እንዳስረዱት እሳቸው እስከሚያውቁት ድረስ የድርጅቱ ሠራተኞች በእስር የሚገኙት ክስ ሳይመሠረትባቸው ነው። የታሰሩበትንም ምክንያት በተመለከተ አንድም መረጃ አልተሰጠም ብለዋል። ዋና ጸሐፊው መንግሥታት የዓለም አቀፉ ሠራተኞች በዓለም አቀፍ ሕግጋትና በየሀገሮቹ ሕግጋት የተጠበቁላቸውን ልዩ መብቶች እንዲያከብሩ አጽንኦት ሰጥተው በኢትዮጵያም ይህ ምክንያታዊ ከሆነ እስራት ሠራተኞቹ እንዲለቀቁ ጠይቀዋል። ባለፈው ሳምንት የኢትዮጵያ የውጭ ጉዳይ ሚኒስቴር ሰዎቹ የታሰሩት በሕግ መሠረት እንደሆነና ማንም ሰው ከሕግ በላይ ሊሆን እንደማይችል መግለጹ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። አድማጮች የተከታተላችሁት ከአስቸኳይ ጊዜ አዋጁ ጋር በተያያዘ በቁጥጥር ስር የዋሉ ሰዎችን ሁኔታ ለመከታተል የሚያስችል መረጃ ማሰባሰብ አልቻልኩም ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ያወጣውን መግለጫ ተከትሎ የተጠናቀረ ዘገባ ነው። ቀደም ብዬ ወደ አስተዋወቅኳችሁ ያላቀረብነው ዘገባ ነው የምመልሳችሁ። አንዳንድ የምዕራባውያን መንግስታትና ተቋማት ለህወሓት ወገንተኝነታቸውን የሚያሳይ አጀንዳ ማራመዳቸውን ቀጥለዋል ሲል የኢትዮጵያ መንግስት ከሷል። እነሆ ዝርዝሩን ከኬኔዲ አባተ።
የመንግስት ኮሚኒኬሽን አገልግሎት ወቅታዊ ጉዳዮችን በማስመልከት ዛሬ ለሀገር ውስጥ መገናኛ ብዙሃን በሰጠው መግለጫ መንግስት ሆን ብሎ የሰብአዊ እርዳታ ለጦርነቱ ተጎጂዎች እንዳይደርስ እያደረገ እንደሆነ፣ በተለያዩ የውጭ ሀገራት ተቋማትና ግለሰቦች የሚቀርቡ ክሶች ከእውነት የራቁ መሆናቸውን ገልጿል። በርካታ ለጋሽ ሀገራትና የሰብአዊ ድርጅቶች የኢትዮጵያ መንግስት ሆን ብሎ የሰብአዊ አቅርቦቶች በተለይም ወደ ትግራይ ክልል እንዳይገቡ በማድረግ ላይ እንደሚገኝ በመክሰስ ተደጋጋሚ አቤቱታዎችን ማቅረባቸው ይታወቃል። ይህ ወንጀላ በህወሓት በኩልም ያለመቋረጥ በመቅረብ ላይ ይገኛል። ይሁንና ዛሬ በሰጡት መግለጫ ይህን ክስ ያስተባበሉት የመንግስት የኮሙኒኬሽን አገልግሎት ሚኒስትር ዴታ ከበደ ዴሲሳ ከዚህም በተጨማሪ የሰብአዊ እርዳታ ጥረት ያጋጠመው በትግራይ ክልል ብቻ እንደሆነ ተደርጎ በተለያዩ አካላት እንደሚቀርብ ገልጸው ይህንንም ተችተዋል።
ሽብርተኛው ህወሓት በትግራይ ክልል የደረሰውን የሰብአዊ መብት ጥሰት በራሱ እያደረሰ ወደ መንግስት እያሳበበ ሌሎች ክልሎችንም በማውረሩ ምክንያት በርካታ በሚሊዮኖች የሚቆጠሩ ከአማራ ክልል፣ ከአፋር ክልል የተፈናቀሉ እርዳታ የሚያስፈልጋቸው ዜጎች እንዳሉ ይታወቃል። ነገር ግን የሰብአዊ እርዳታ ድርጅቶች ነን እና ተቆርቋሪዎች ነን የሚሉት ግለሰቦች እና ድርጅቶች የሰብአዊ እርዳታ አቅርቦት አንድ አካባቢ ብቻ ላይ እንዳልደረሰ አድርጎ የሚያቀርቡት ለአንድ አካባቢ ብቻ እንደሚያስፈልግ፣ ሌላው ምንም ችግር እንዳላጋጠመው አድርጎ የሚያቀርቡት ሁኔታዎችን ማንቀበል መሆኑንም በዚሁ ለመግለጽ ነው።
በኢትዮጵያ የሰብአዊ እርዳታ የሚያስፈልጋቸው ሰዎች ቁጥር ከ7 ሚሊዮን መብለጡንና ከዚህም 5 ሚሊዮን የሚሆኑት ከትግራይ ክልል መሆናቸውን የተባበሩት መንግስታት መግለጹ ይታወቃል። የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዴታው አቶ ከበደ ታዲያ በዛሬው መግለጫቸው በአማራና በአፋር ክልሎች ለችግር የተጋለጡና እርዳታ የሚፈልጉ ሰዎች ቁጥር ከትግራይ ክልል ህዝብ በላይ መሆኑን ተናግረዋል።
በአማራ ክልልና በአፋር ክልል እርዳታ የሚያስፈልጋቸውና የተፈናቀሉ ዜጎች በመድኃኒት እጥረት እየተቸገሩ ያሉት፣ በተለይም ጁንታው የወረራቸው አካባቢዎች ዝርፊያ በማካሄዱ ምክንያት እየተቸገሩ ያሉት ዜጎች ከአጠቃላይ የትግራይ ህዝብ በላይ መሆኑን እንዲታወቅ እንፈልጋለን። በሚሊዮኖች የሚቆጠሩት ከቤት ንብረታቸው ተፈናቅሎ ለችግር ተጋልጦ ባሉበት ሁኔታ የአንድ አካባቢ ችግር ብቻ አድርጎ የወያኔው ወረራ ለመደበቅ የሚደረገው ክስና ትችት መሰረት ቢስ መሆኑን ለማረጋገጥ እንወዳለን።
ሚኒስትር ዴታው ያነሱት ሌላው ጉዳይ አንዳንድ የምዕራባውያን መንግስታትና ተቋማት በኢትዮጵያ ካለው ግጭት ጋር በተያያዘ ለህወሓት ወገንተኝነታቸውን የሚያሳይ አጀንዳ ማራመዳቸውን ቀጥለዋል የሚል ነው።
ጁንታው የሰብአዊ መብት ጥሰቶችን ሲፈጽም፣ ሰዎችን በጅምላ ሲገድል፣ የተለያዩ ጥቃቶችን ሲፈጽም በየአካባቢው በኮምቦልቻ፣ በደሴ አካባቢ፣ በአፋር አካባቢ የተለያዩ ቦታዎች ላይ ጥቃቶችን ሲያደርስ እንዳላዩ ያልፋሉ። አንዳንዶች ጥቃቶችን ደግሞ የመንግስት የፈጸመው እያስመሰሉ ያቀርባሉ። ይሄ ለኢትዮጵያም አይጠቅምም፣ ለዓለምም አይጠቅምም፣ ለሰብአዊ መብት ጥሰቶችም መፍትሄ ሊሆን አይችልም። ይሄ ሆን ብሎ የፖለቲካ ፍላጎታቸውን በተለይ ደግሞ የጠባብ የሀገራቸውን ፍላጎት ለማሳካት የራሳቸውን የስልጣን ጥማታቸውን ለማሳካት የሚያደርጉት የውሸት ፕሮፓጋንዳ መንግስታችንም አይቀበልም፣ የዓለም ህዝብም እንዲያውቅልን ጥረት የምናደርግ ነው የሚሆነው።
ወደ ትግራይ ክልል የሰብአዊ እርዳታ ይዘው ከገቡ የጭነት መኪኖች መካከል 872 የሚሆኑት አለመመለሳቸውን ያስታወሱት አቶ ከበደ ምዕራባውያን መንግስታት ይህን አለማውገዛቸውን ጠቅሰው ሁኔታውን የወገንተኝነታቸው አንዱ ማሳያ አድርገው አንስተዋል። ይሁን እንጂ የጭነት መኪኖቹ ያልተመለሱበትን ምክንያት በተመድ የሰብአዊ ጉዳዮች ምክትል ዋና ጸሐፊ ማርቲን ግሪፊት ሲያስረዱ በነዳጅ እጥረት አሊያም መመለስ ስላልፈለጉ ሊሆን እንደሚችል መግለጻቸው ይታወሳል። መኪኖቹ ያልተመለሱት በነዳጅ እጥረት ምክንያት እንደሆነ በወቅቱ የገለጸው ህወሓትም ከተለያዩ የውጭ አካላት ድጋፍ ያገኛል መባሉን በተደጋጋሚ አስተባብሏል። ዩናይትድ ስቴትስና የተባበሩት መንግስታት በኢትዮጵያ ባላቸው ተሳትፎ ለሀገሪቱና ለህዝቦቿ ድጋፍ ከማድረግ ያለፈ አላማ እንደሌላቸው በመግለጽ በመንግስት የሚቀርቡ ወንጀላዎችን ማስተባበላቸውም ይታወቃል። በኢትዮጵያ ጉዳይ ላይ በቅርቡ በተደረገው የተባበሩት መንግስታት የጸጥታው ምክር ቤት ስብሰባ ላይ ባደረጉት ንግግር በተመድ የዩናይትድ ስቴትስ ቋሚ ተወካይ አምባሳደር ሊንዳ ቶማስ ግሪንፊልድም ዩናይትድ ስቴትስ ለህወሓት ታዳላለች በሚል የሚቀርቡ ክሶችን እንዲህ ሲሉ ማስተባበላቸው ይታወሳል።
As we call for peace, I want to address some critics who have said that the United States is biased toward one side of the conflict.
ሰላም እንዲሰፍን ስንጠይቅ ዩናይትድ ስቴትስ በዚህ ግጭት ለአንድ ወገን ታዳላለች ለሚሉ ትችቶች ምላሽ መስጠት ፈልጋለሁ። በጣም ግልጽ ማድረግ ፈልጋለሁ። በሁሉም በኩል ያለውን ጥቃት እናወግዛለን። በሁሉም ወገኖች የሚፈጸሙትን የሰብአዊ መብቶች ጥሰቶችንም እናወግዛለን። ስለዚህ በኢትዮጵያ መከላከያ ሰራዊትና በኤርትራ መከላከያ ሰራዊት እየደረሰ ያለውን ጥቃት እናወግዛለን። የህወሓትንም እንዲሁ። ህወሓት ጦርነቱን ከትግራይ ውጪ ማስፋፋቱንም እናወግዛለን። ህወሓት ከአፋርና ከአማራ ክልል መውጣት አለበት። ህወሓትና የኦሮሞ ነጻነት ሰራዊት አሁን ላይ ወደ አዲስ አበባ እያደረጉ ያሉትን ጉዞ በአስቸኳይ እንዲያቆሙ እንጠይቃለን። የኢትዮጵያ መንግስትም ዓለም አቀፍ የሰብአዊ ህግን እንዲያከብር እንጠይቃለን። ለማንም እየወገንን አይደለም።
የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዴታ ከበደ ደሲሳ ዛሬ በሰጡት መግለጫ አንዳንድ የምዕራባውያን ሚዲያዎችም በኢትዮጵያ መንግስት ላይ ዲፕሎማሲያዊ ጫናዎችን ለማሳደር የተቀናጀ የሐሰት ፕሮፓጋንዳ ማስተጋባታቸውን ቀጥለዋል ሲሉም ከሰዋል። ያልተገቡ ያሏቸው የውጭ ጣልቃ ገብነቶች የኢትዮጵያን ችግር ከመቅረፍ ይልቅ የሚያባብሱ እንደሆኑም ነው የተናገሩት። ህዝቡ ሰሞኑን አደባባይ በመውጣት የውጭ ጣልቃ ገብነትንና በኢትዮጵያ ላይ ይደረጋሉ ያሏቸውን የሚዲያ ዘመቻዎች ከመቀ አሁን ባለፈ ለመንግስት የክተት ጥሪ ምላሽ እየሰጠ እንደሚገኝም ሚኒስትር ዴታው በመግለጫቸው አንስተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው አመሰግናለሁ። አድማጮች፣ ተከታዩም እዚያው አዲስ አበባ የሚያቆየን ዘገባ ነው። በአዲስ አበባ ከተማ ብሔርን መሰረት ያደረገ ስራ አልተከናወነም ሲል የከተማዋ ፖሊስ ኮሚሽን አስታውቋል። በከተማዋ በተለይ የትግራይ ብሔር ተወላጆች ላይ ያነጣጠረ እስርና እንግልት ተንሰራፍቷል የሚሉ ክሶችን መሰረት አድርጎ የአሜሪካ ድምፅ ጥያቄ ያቀረበላቸው የከተማዋ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ በቁጥጥር ስር ያሉ ግለሰቦች በሽብርተኝነት ከተፈረጁት ህወሓትና ሸኔ ስምሪት ወስደው የጸጥታ አደጋ የደቀኑ በመሆናቸው ነው ብለዋል። ጉቦ የሚቀበሉ ፖሊሶች ስለመኖራቸው መስማታቸውን የገለጹት ኮማንደር ፋሲካ በጥቂቶች አድራጎት ምክንያት ግን ትልቅ መስዋዕትነት እየከፈሉ ያሉት የፖሊስ ኃይሎች የስም ማጉደፍ ሰለባ ሊሆኑ አይገባም ነው ያሉት። ለዚህ ዘገባ ሀብታሙ ስዩም።
ከኢትዮጵያ መከላከያ ሰራዊትና አጋር ኃይሎች በተቃራኒ በመቆም በመፋለም ላይ ካሉት የትግራይ ኃይሎች እንደሚነገረው ሳይሆን አዲስ አበባ ሰላም ናት፣ የተለመዱት እንቅስቃሴዎቿም አልተስተጓጉሉም ይላሉ የከተማው ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ።
እስካሁን ድረስ እስከዛሬ እስከዚች ሰዓት ድረስ ባለው ሁኔታ እጅግ በጣም ሰላማዊ ነው። ህብረተሰቡ በሰላም ነው መደበኛ ስራውን እየሰራ ያለው። ጸጥታ ኃይሉ በአንደኛ ደረጃ ተጠንቀቅ ላይ በመሆን በእያንዳንዱ አካባቢ ላይ ውስጥ ለውስጥ ጭምር ከህዝብ ጋር በጋራ በመሆን ቁጥጥር እያደረገ እየሰራ ነው ያለው። ህብረተሰቡ በየሰዓቱ በጣም በርካታ የሆኑ መረጃዎችን አንዳንዱ በአካል አንዳንዱ በስልክ እያመጣ ነው። ጠቅላላ ከተማው በቀንም በሌሊትም ፍጹም ሰላማዊ ነው።
እሳቸው ይህንን ይበሉ እንጂ ሀገሪቱ ያጸደቀችውን አስቸኳይ ጊዜ አዋጅ ተከትሎ በከተማዋ ከሰሞኑ የተጠናከረው ፍተሻ፣ የምሽት ቅኝትና ቁጥጥር ከታለመለት የዜጎችን ደህንነት የመጠበቅ ግብ እየወጣ እንደሆነ የሚከሱ አሉ። አንድ ብሔርን መሰረት ያደረገ እስርና እንግልት እየተከናወነ እንደሆነ ለአሶሺየትድ ፕሬስ የተናገሩትን ግለሰብ ምስክርነት እንስማ።
ሁሉም ትግርኛ ተናጋሪ እንደ ቲፒኤልኤፍ ደጋፊ ወይ የሱ መረጃ አስተላላፊ እንደሆንክ እንደዛ ተብሎ ነው ሰርቶ የሚበላ ተራ ዝም ብሎ ኮንስትራክሽን ሰርቶ የሚበላ ቡና የምታፈላ በቃ እንደዛ ታይቶ ነው የሚታየው። እዚህ ራሱ ትግርኛ ማውራቱ እዚህ እየከበደን ነው ቋንቋችን መናገር እና በጣም ተቸግረን ነው ያለ ነው። ቤት እየዋለ ነው አሁን መውጣት ያልቻል። በአሁኑ ሰዓት ደግሞ የአስቸኳይ ጊዜ አዋጅ ተብሎ የባሰበ ያለምንም ምክንያት ዝም ብሎ ማጎር ነው።
ኮማንደር ፋሲካ ግን በዚህ ክስ አይስማሙም።
ዘርን መሰረት ያደረገ እስራትና እንግልት እየደረሰ ነው የሚል እኛም ያው የሚናፍሱ ወሬዎችን እናያለን እንሰማለን። የትግራይ ብሔር ተወላጆች ብቻ አይደለም፣ የሽብር ቡድኑ ተላላኪ የሆኑ የእሱ ጉዳይ ፈጻሚ የሆኑ በህወሓትም ሆነ በኦነግ ሸኔ ስልጠና ተሰጥቷቸው ስምሪት ወስደው መሳሪያ ታጥቀው ገንዘብ ለእነሱ ፋይናንስ የሚያደርጉ እነሱ ደም ስራቸው እንዳይቆም ገንዘብ ፋይናንስ የሚያደርጉ መረጃ የሚያቀርቡ እዚህ አዲስ አበባ ላይ ልክ ደሴና ኮምቦልቻ ላይ እንደተፈጸመው ነገር እንደመፈጸም የሚያስቡ የሚያሴሩ ወያኔ መታለች መግባችሁን ፈልጉ እያንዳንደች ትወጊያለሽ እያሉ ሰውን የሚያስፈራሩ የትኛውን ብሔር ተወላጅ ቢሆንም እያዝናቸው ምርመራ እያጣራ ነው የምንገኘው። አንድን ብሔር መሰረት ያደረገ እስራት በፍጹም እንደማይደረግ ያረጋግጥን ይፈልጋሉ።
ከሰሞኑ እየተሰሙ ካሉ ቅሬታዎች አንዱ የከተማው የፖሊስ አባላት ጉቦ መቀበልን የመሰሉ ከፖሊስ ስነ ምግባር ጋር የሚጣረሱ የህብረተሰብ ሮሮን የሚያመነጩ ድርጊቶች ውስጥ ተሳታፊ እየሆኑ ነው የሚል ነው። ለጸጥታ መከበር ትልቅ መስዋዕትነት እየከፈለ ካለው አብዛኛው የፖሊስ ኃይል መካከል በጥቂቶች ድርጊት ምክንያት የስም ማጥፋት ዘመቻ ተከፍቷል የሚሉት ኮማንደር ፋሲካ የህዝቡን ቅሬታ ያስከተሉ ክስተቶችንና ሊበረታቱ የሚገቡ የፖሊስ ኃይሉን ተግባራት እንደሚከተሉ ያስረዳሉ።
3 እና 4 አባላትን ጥፋት አመቶ ለህዝብ በማቅረቡ ህዝቡ በዛ ዙሪያ ላይ ጉቦ የሚቀበሉ ለወዳቸው የተገዙ የፖሊስ አባላት ያሉ የሚል ቅሬታዎችን እኛም ሰምተናል። በእርግጥ በቅሬታው አንዱ መነሻ የነበረው በሶስቱ ክፍለ ከተማ ላይ 5 አባላት 4 ደላላዎች ገንዘብ ሲያቀባብሉ ጉቦ ሲቀበሉ ይዘን ምርመራ እያጣራ ነው ያለ ነው። ከዛ ውጪ ለፖሊሶቹ ራሱ አምጥቶ ጉቦ ሰጡ ምርመራ እያጣራ ነው ያለ ነው አለ። ለምሳሌ በሚኩራ ክፍለ ከተማ ላይ 9000 ብር ለፖሊስ ጉቦ ሰጡ አንድ ደላላ ይዘን ምርመራ እያጣራ ነው። ቦሌ ክፍለ ከተማ አዲስ ከተማ ክፍለ ከተማ ላይ እንደዚሁ 50000 ብር ጉቦ ሰጥ እጅ ከፍንጅ ይዘን ለፖሊሱ ጉቦ ሰጥ ማለት ነው እጅ ከፍንጅ ይዘን ምርመራ እያጣራ ነው ያለ ነው። ራሱ ፖሊሱ ጉቦ የሚሰጠው ፖሊስ ነው ሰውየው ራሱ። ስለዚህ እነዚህ አይነት የሚቀበሉ ብቻ ሳይሆን በትጋት የሚሰሩ ለህዝብ የሚኖሩ የራሳቸው ያልኖሩ እጅግ በጣም በርካታ የፖሊስ አባላት ነው ያሉት።
የተባበሩት መንግስታት ድርጅትን ጨምሮ የተለያዩ የሰብአዊ መብት ተቋማት በከተማ ውስጥ ብሔር ላይ የእስርና እንግልት እየተደረገ ነው በሚል ሲከሱ ሰንብተዋል። አሶሺየትድ ፕሬስ የጠቀሳቸው የመንግስታቱ ድርጅት የሰብአዊ መብቶች ቢሮ ቃል አቀባይ ሊዝ ትሮትል ከ1000 ያላነሱ ሰዎች በቁጥጥር ስር መዋላቸውን የሚናገሩ ሪፖርቶች እንደደረሳቸው ገልጸው የአስቸኳይ ጊዜ አዋጁ ወትሮውንም በአደገኛ ሁኔታ ላይ ያለውን የመብቶች አያያዝና የሰብአዊ ድጋፍ አቅርቦት አካሄድ ይበልጥ ያበላሸዋል ብለዋል። እሳቸው የአዋጁ አንቀጾች ያለቅጥ የሰፉ የተደበሰበሱና አሻሚ የሆኑ አገላለጾችና አባባሎች መንግስት ሽብርተኛ ላላቸው ቡድኖች የእጅ አዙር ድጋፍ መስጠትን እስከማካተት የሚደርሱ መሆናቸውን መጥቀሳቸው አይዘነጋም።
አመሰግናለሁ ሀብታሙ። አድማጮች በተከታዩ ርዕስ ደግሞ ወደ ደቡብ ኢትዮጵያ እናቅና። በሲዳማ ክልል የሰዓት እላፊ መታወጁንና የእንቅስቃሴ ገደብ መጣሉን የክልሉ ሰላምና ጸጥታ ቢሮ አስታወቀ። ገደቡ የተጣለው የዜጎችን ደህንነት ለመጠበቅ መሆኑን የቢሮ ኃላፊ አቶ አልማየሁ ጢሞቴዎስ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታትሎታል።
ትንሽ የከተማ ታክሲዎችና የህዝብ ማመላለሻ ተሽከርካሪዎች ናቸው ብሏል። ሞተር ብስክሌት ከአንድ ሰዓት በኋላ እንዳይንቀሳቀሱ የተከለከለ ሲሆን የህዝብ ማመላለሻ አባጃጅና ትንሽ ተሽከርካሪዎች ደግሞ ከሁለት ሰዓት መልስ ገደብ ተጥሎባቸዋል ነው ያሉት። በተጨማሪም ከ12 ሰዓት በኋላም እነዚህ ተሽከርካሪዎች ወደ ሲዳማ ክልል እንዳይገቡ ተወስኗልም ብሏል። የከባድ ጭነት ተሽከርካሪዎችም ከሶስት ሰው በላይ እንዳይጭኑና ጥብቅ ፍተሻ እንዲደረግባቸውም ተወስኗልም ብሏል።
ለህዝባችን ደህንነት ይሰባል እነዚህ ተሽከርካሪዎችም መንቀሳቀስ እንደሌለባቸውና ከምሽቱ 2 ሰዓት በኋላ ተንቀሳቅሶ የተገኘ ህጋዊ እርምጃ እንደሚወሰድበት በኮማንድ ፖስቱ ወስነናል ማለት ነው። ሌላው የህዝብ ትራንስፖርት ነው። የህዝብ ትራንስፖርት ከጠዋቱ 12 ሰዓት እስከ ምሽቱ 2 ሰዓት ድረስ ብቻ መንቀሳቀስ እንደሚችልና ሌሎች የጭነት ተሽከርካሪዎች ከፍተኛ ጥንቃቄና ፍተሻ እየተደረገ እንዲጓጓዙ የተፈቀደበት ሁኔታ ነው ያለው።
ሰዓት እላፊው የታወጀው የአገር አቀፉን አስቸኳይ ጊዜ አዋጅ ተከትሎ በተወሰዱ እርምጃዎች የህዝቡን ደህንነት አደጋ ውስጥ የሚጥሉ ምልክቶች መኖራቸው በመረጋገጣቸው ነው ብሏል።
በክልላችን በክቡር ርዕሰ መስተዳደር በአቶ ደስታ ለዳሞ የሚመራ ኮማንድ ፖስት ተደራጅቶ ወደ ስራ ከገባን አንድ ሳምንት አስቆጥረናል። በአብይ ኮማንድ ፖስት ደረጃ ከስሩ ንዑሳን ኮማንድ ፖስቶች በአምስት ማዕከላት ተደራጅተዋል። አንዱ ማዕከል ሐዋሳ ከተማ ነው። ሁለተኛው ማዕከል ለኩ ነው። ሶስተኛ ይርጋለም ነው። አራተኛው አለታ ወንዶ ነው። አምስተኛው ማዕከል በንሳዳዬ ነው። እነዚህ ማዕከላትን በዋናነት የሚመራው መከላከያ ነው። መከላከያ ብቻው ሳይሆን የሀገሪቱ ጸጥታ መዋቅር በስብጥር ነው የሚመራው። ፌዴራል ፖሊስ አለ፣ ብሔራዊ መረጃና ደህንነት፣ የክልሉ ልዩ ኃይል፣ የክልሉ ፖሊስ ኮሚሽንና የአካባቢ ሚሊሻም የዚህ ኮማንድ ፖስት አባላት ናቸው። እስካሁን በተሰራው ስራ የአስቸኳይ ጊዜ አዋጅን ጥሶ የተገኙ 83 ተጠርጣሪዎች በቁጥጥር ስር ይገኛሉ። ከነዚህም ውስጥ ተጣርቶ በመረጃና በማስረጃ ተጣርቶ 17ቱ የሚለቀቁ ይሆናሉ።
በክልሉ የተለያዩ ከተሞች ተልእኮ ወስደው ሲንቀሳቀሱ ነበር ያሏቸው ንምስ 83 ተጠርጣሪ ወንጀለኞች በቁጥጥር ስር መዋላቸውን ተናግረው የተወሰደ ያለው እርምጃ በአንድ ብሔር ላይ ትኩረት ያደረገ እንዳልሆነም ተናግሯል።
በዚህ አዋጅም ማንኛውም በግል ፍላጎቱ የተለየ ንጥቃትም ለተለየ መጠቃቃትም በማይኖርበት ደረጃ አሰራርን ተከትለን እየፈጸምን ነው የምንገኘው። ለአብነት ከተያዙት ከ83ቱ ተጠርጣሪዎች የትግራይ ተወላጅ አለ፣ የግድቾ ብሔረሰብ አለ፣ አማራ ብሔረሰብ አለ፣ የኦሮሞ ተወላጅ የሆኑ አሉ፣ የሲዳማ ተወላጆች አሉ፣ ኤርትራውያኖች አሉ። የዚህ የጸረ ሰላም ኃይሉን እንቅስቃሴ የሚደግፉ ናቸው ብለን ከመያዝ ውጪ የትግሬን ለይቶ በትግሬ ላይ እየተደረገ አይነት ተደርጎ የሚወራ ወሬ ከእውነት የራቀ በመሆኑ በቀጣይም እነዚህ ሁኔታዎች አጠቃላይ የክልሉን ሰላም ከማረጋጋት አኳያ ተጨማሪ ክልከላዎችንም በክልሉ ኮማንድ ፖስት ይወሰናቸው አሉ።
ኃላፊው ከሳት ላፊና እንቅስቃሴ ገደብ ተጨማሪ ማንኛውም መሳሪያ ታጠቀ ግለሰብ እንዲያስመዘግብ ያስቸኳይ ጊዜ አዋጅ እዚህ ማዘዙን ማስታውቀዋል። በርካታ ህገወጥ መሳሪያዎችና የመከላከያን ጨምሮ የተለያዩ የልዩ ኃይሎችና የጸጥታ አካላት የደንብ ልብሶች መያዛቸውንም ኃላፊው ተናግሯል።
ማንኛውም ግለሰብ የመንግስትም ሆነ የግል ጦር መሳሪያ በቤቱ የያዘ አካል ከዛሬ ጀምሮ በአካባቢያችን በሚገኙ በአካባቢያቸው የሚገኙ ፖሊስ ጣቢያዎች ላይ በመቅረብ እያስመዘገቡ ሰርቲፊኬት መውሰድ መቻል ይኖርባቸዋል። ይህም የሚቆየው ለአምስት ቀናት ነው። ለአምስት በተከታታይ በስራ ቀናት ውስጥ ተመዝግቦ ህጋዊ ማድረግ ይኖርበታል። ይህ ካልሆነና ከአምስት ቀን በኋላ በምናደርገው ፍተሻና አሰሳ ያልተመዘገበ መሳሪያ በቤቱ ይዞ የተገኘ አካል ይወረስበታል ማለት ነው። ስለዚህ ሁሉም አካል ተተኳሽ የሆኑ ጉዳዮችን በእጁ ያለ አካል በየፖሊስ ጣቢያ እየቀረበ ማስመዝገብ ይኖርበታል። ከዚህ በፊትም ያስመዘገበም ፍቃድም የወሰደ ማንኛውም ግለሰብ ጦር መሳሪያ በእጁ ያለ ማስመዝገብ ይኖርበታል። አንዱ ይሄ ነው። ሌላው መታቂያ ነው። የቀበሌ መታቂያ በክልሉ እንዳይሰጥ ታግዷል። ምክንያቱም ከሰሞኑ ከያዝናቸው ተጠርጣሪዎች ያየነው ምንድን ነው? በሲዳማ ውስጥ ከ8 ወረዳ መታቂያ የወሰዱ ተጠርጣሪዎችን አግኝተናል።
ለጊዜው በንግድ ተቋማትና በግለሰቦች እንቅስቃሴ ላይ ገደብ አለመጣሉን አቶ አለማየሁ ያስታወቁ ሲሆን ተመሳሳይ ገደብ በደቡብ ብሔር ብሔረሰቦችና ሕዝቦች ክልልም ታውጇል። የደቡብ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ከቀናት በፊት ባወጡት መግለጫ ክልሉ ውስጥ ባሉ አካባቢዎች ማንኛውም ባለ ሁለት እግር ተሽከርካሪ ከቀኑ 12 ሰዓት ጀምሮ እንዳይንቀሳቀስ ገደብ ተጥሏል ብሏል። በተጨማሪም ማንኛውም የህዝብ ማመላለሻ ተሽከርካሪ ባለ 3 እግርን ጨምሮ ከምሽቱ 2 ሰዓት በኋላ ማንቀሳቀስ እንዳይችል ተከልክሏልም ብሏል። ከጸጥታ አካላት ውጪ ማንኛውም እግረኛ በክልሉ ውስጥ ከምሽቱ 3 ሰዓት በኋላ እንዳይንቀሳቀስም እግድ ተጥሏል። ከጤና ተቋማት፣ ከነዳጅ ማደያዎች፣ ከፖሊስ ጣቢያዎች ውጪ ማንኛውም አገልግሎት ሰጪ ተቋማት ከምሽቱ 3 ሰዓት በኋላ አገልግሎት እንዳይሰጡም ተገድቧልም ተብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
አመሰግናለሁ ዮናታን። ክብራትና ኮሮና አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ተከታዩ ታጣቂዎች በሰላም እጃቸውን ለመስጠት የሚጠቁም ዘገባ ደግሞ ወደ ጋምቤላ ይወስደናል። ራሱን የጋምቤላ ነጻነት ግንባር ጋነግ ብሎ የሚጠራው ቡድን 24 ታጣቂዎች በሰላማዊ መንገድ እጃቸውን ለመንግስት መስጠታቸውን የክልሉ አስተዳደር አስታውቋል። የጋምቤላ የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ኡጌቱ አዲንግ ደግሞ በዚህ ሳምንት እጃቸውን የሰጡት እነኚህ ታጣቂዎች ተሃድሶ ስልጠና ከወሰዱ በኋላ ወደ ትምህርትና ስራ ገበታቸው እንደሚመለሱ ለአሜሪካ ድምፅ ተናግረዋል። ናኮር መልካ ዝርዝሩን ይዘዋል።
የክልሉ ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ኡጌቱ አዲንግ ራሱን የጋምቤላ ነጻነት ግንባር ወይም ጋነግ ብሎ የሚጠራው 24 ታጣቂዎች እጃቸውን ለመንግስት ሰጥተው በሰላማዊ መንገድ ተመልሰዋል ሲሉ ለቪኦኤ ገልጸዋል። እነዚህ ታጣቂዎች እድሜያቸው ከ20 በላይ መሆኑን የገለጹት ኃላፊው ጫካ ገብተው የነበሩበትን ምክንያት አስረድተዋል።
ጋነግ ወይም የጋምቤላ ነጻነት ግንባር በጋምቤላ ፍሮንት ታግላለሁ ብሎ የተሰየመው ድርጅት ነው። ይህን የፖለቲካ ድርጅት እንግዲህ የተሰየመው ህወሓት በተለይ የፌዴራሊስት ኃይሎች ብሎ ሴራው በጋምቤላ ክልል ለመጣል እዚህ ጋምቤላ ውስጥ ያሉት ብሔር ብሔረሰቦች እርስ በርስ ለማጋጨት ይህን ድርጅትም አቋቁሟል። አንዱ ትልቁ ነገር እነዚያም ልጆች ተጣልሎ ነው እንጂ አላማ የለውም። ግልጽ አላማ ስለሌለው እነዚህም ልጆች ደግሞ ለሀገራችን ልማትና ለሀገራችን ብልጽግና ይጠቀማሉ ብለን ስለምናስባቸው መታገያ አላማ ስለሌላቸው በሰላም እጃቸው እንዲሰጡ ስራም እንስራ በሚል መንግስትም ጥሪ ያስተላለፈው ታዋቂ የሀገር ሽማግሌዎች በተለይ ማህበረሰቡ በደንብ የራሳቸው ሮል እንዲጫወቱ ተደርጎ ልጆች በሰላም የሰላም መንገድ እንደ አማራጭ አድርጎ እጃቸው እንዲሰጡ በሚል በተደረገው ጥሪ 24 የገቡበት አግባብ አለ። ሌሎችም ከኋላ ያሉትም ለመግባትም ጥረት እያደረጉ ነው። እነዚህ ልጆች ከበረሃም ተመልሶ ትንሽ የሪፍሬሽመንት ስልጠና ተሰጧቸው ከዛ በኋላ አብዛኛው ተማሪ ስለሆነ ወደ ነበሩበት ኖሮ እንዲመለሱ ወደ ትምህርት እንዲሄዱ ሌሎች በማላቸው አንድ ሁለት ሶስት አራት ዘበኛ ናቸው። እነዚህንም ዘበኛ የሆኑ ደግሞ ወደ ስራቸው እንዲመለሱ የማድረግ ስራ ነው አሁን መንግስት ያቀደው።
ቡድኑ ከጥቂት ወራት በፊት በጋምቤላ የተለያዩ ስፍራዎች ጥቃት ሲሰነዝር ቆይቷል ሲሉም አቶ ኡጌቱ ገልጸዋል።
ጋምቤላ ከተማ ሸልኮ በመግባት ሁለት ልጆች ሻወር እየወሰዱ ቶክስ ከፍቶባቸው አንድ ልጅ ሞቷል። የብሔር ግጭት በተለይ በአኛዋና በኑዌር መካከል እንዲሆን አዝማሚያ ፈጥሮት እንዲሁም በዛም ወቅት 5 ሰዎች ህይወታቸው እንዲያልፍ አድርጓል። ያን መስከረም ወር ላይ ነው። ይሄ ነው እንግዲህ መጀመሪያ ያደረጉት ሙከራ። በኋላም ባጃጅ ላይ የተሰፈሩት ልጆች ቶክስ በመከፈት አንዱ ቆስሏል።
የታጣቂ ቡድኑ አሁንም በጋምቤላ ግጭት ለመፍጠር እየተንቀሳቀሰ ነው ብለዋል።
መሰራቾቹ አሜሪካን አሉት፣ አንዱ ደግሞ አሁንም ሱዳን አለው። እነዚህም ከውስጥ ከዚህ በፊት በጋምቤላ ግዛቱ ቾለን ቀበሌ በሙግና በጋምቤላ ድንበር ላይ ተገኝቶ እነዚህ ሶስቱ እርምጃ ተወስዶባቸዋል። አንደኛው ደግሞ መቶ ህዝብ ላይ ጥቃት ለማድረስ ከልዩ ኃይል ጋር ተኩስ በመለዋወጥ አንደኛው ሞቷል። አንደኛው ደግሞ መረጃቸው መጀመሪያ የላኩት መረጃ እሱንም ተይዟል። በተለይ የብሔር ለብሔር ግጭትም ለማነሳሳት ስንቀሳቀሱ የነበሩ ናቸው።
አሁን ጋምቤላ ሰላም ያለበት ክልል ነው ያሉት ኃላፊው።
በክልል ደረጃ አሁንም ሰላም አለባቸው የሚባሉ ክልሎች አንዱ ጋምቤላ ነው። እስካሁን እዚህ ግባ የሚልም የሰላም መደፈረሱ ችግሮች የሉም። በአሁኑ ሰዓት አሁን ልጆቹ ሁሉም ነገር ግልጽ በማድረግ እና በሰላም እጃቸው ለመስጠት እየተደረገው ያለው ጥረት ተስፋ ሰጪ ነገር ነው፣ ግን ስጋት ነው ብለነዋል። ምክንያቱም ብሔር ከብሔር ለማጋጨት ጥረታቸው ስለሆነ ከዚህ በፊት የነበረው የብሔር ግጭቶች ለማንሳት የሚያደርጉት ሙከራዎች ቀላል ስላልሆኑ እሱ ለህዝቡም ለመንግስትም እንደ ስጋት አድርገን የምናያዘው።
የክልሉ መንግስት ቅሬታ የሚያቀርብበትን ራሱን ጋነግ ብሎ የሚጠራ ታጣቂ ቡድን አመራሮችን በስልክ አግኝተን ስለ ጉዳዩ ለማጣራት ያደረግነው ጥረት ለአሁኑ አልተሳካም። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮር መልካ ለዘገባው አመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ቀደም ብለን ወደ አስተዋወቅናችሁና የፖለቲካ ሳይንስ መምህሩን ትንታኔ የሚመለከት ዘገባ ነው። ፕሮፌሰር ጌታቸው መታፈሪያ በዚህ በዩናይት ስቴትስ የሚገኘው የሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። የቀደም ብለን ያስተዋወቅነውን የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን የአፍሪቃ ጉብኝትና እንዲሁም የኢትዮጵያን ወቅታዊ ሁኔታ አስመልክተው ሙያዊ ትንታኔ ሰጥተውናል። ሰሎሞን አባተ ነው ያነጋገራቸው።
ፕሮፌሰር ጌታቸው መታፈሪያ ጤና ይስጥልኝ፣ እንደምናመሹ።
ጤና ይስጥልኝ፣ እግዚአብሔር ይመስገን።
የአንቶኒ ብሊንከን የኬንያ ጉብኝት በኢትዮጵያ ሁኔታ ላይ ትርጉም ይኖረው ይሆን?
እሺ፣ አመሰግናለሁ። መጀመሪያ ቀደም ብሎ የኬንያ ፕሬዚደንት ኡሁሩ ኬንያታ ሁለት አዲስ አበባ ሄዶ በግል ጠቅላይ ሚኒስትር አብይን አግኝተዋል። አንዳንድ ሁኔታዎችን ተረድቷል። የኢትዮጵያንም አቋም ጥሩ አድርጎ ተገንዝቦ የመጣ መሰለኝ። እና በዛ ተመርኩዞ አንቶኒ ብሊንከን 5 ቀናት አፍሪካን ይጎበኛል። የመጀመሪያው ጉዞ ነው ወደ አፍሪካ እና ኬንያ ይሄደው ያንን ምን እንደሆነና ምንስ ከአሜሪካኖች ከኢትዮጵያስ ከአካባቢውስ ምን እንደሚጠበቅ ሁኔታዎቹን ለማየት ለመመዘን ለመፈተሽ ነው አንድ ውሳኔ ከመድረሳቸው በፊት እና የግድ ኢትዮጵያ አለችበት። ከዛ በላይም ደግሞ ራሱ ኬንያ ውስጥ ያለው ሁኔታ አሁን በሐምሌ ምርጫ ስለሚደረግ ያ ሁሉ አሳሳቢ ስለሆነ በዛ ላይም ደግሞ በአጠቃላይ በዓለም ደረጃ የዴሞክራሲ መሸርሸር በአሜሪካ ሀገርም እንደምናየው አንተም ታውቃለህ እነዛ ሁሉ አስጊዎቹ እንደሆኑ ያንን አይቶ እንግዲህ አንድ ውሳኔ ለፕሬዚዳንቱ አለቃውም ፕሬዚዳንቱ ስለሆነ ፕሬዚዳንት ባይደን ለሱ እንግዲህ ሪፖርት ለማቅረብ ሁኔታ ነው።
እርግጥ ነው በርከት ያሉ ጉዳዮች አሉ። ከሲቪክ ማህበራት ተጠሪዎችም ጋርና ከሌሎችም ጋር ከውጭ ጉዳይ ሚኒስትሩም ጋር ንግግር አድርገዋል ብሊንከን። ዋናው ነገር ግን የኢትዮጵያ ጉዳይ ይመስለኛልና ስለ ተኩስ አቁም ተናግረዋል፣ ስለ ድርድር ተናግረዋል። እነዚህ ሁኔታዎች አሁን ሀገሪቱ ባለችበት ሁኔታ የኢትዮጵያንም ሁኔታ በቅርብ እየተከታተሉ እንደሆነ ስለማውቅ ነው ፕሮፌሰር ጌታቸው፣ የሚቻል ይመስሎታል?
እንግዲህ ከመጀመሪያው ዋናው የሚያስፈልገን በዛ አካባቢ በኢትዮጵያም በአካባቢ በሞላ ሰላም ነው የሚያስፈልገው። አሁን ጥያቄው ግን ሰላም እንዴት ይምጣ ነው። ኢትዮጵያ የወሰደችው እርምጃ አግባብ ያለው አንድ
መንግስቱ ለማለት ፈልገው ነው
መንግስት የወሰደው እርምጃ ኢትዮጵያ መንግስት የወሰደው እርምጃ ተገቢም ነው፣ ራስንም የማዳን ነው። ማንኛውም መንግስት በተለይ አሜሪካኖችም አድርጓል። በነገር ላይ የአሜሪካን ሲቪል ዎር ሲነሳ መጀመሪያ የመጣው ሳውስ ካሮላይና ላይ ያለው የአሜሪካ ቤዝ ልክ እንደ ኢትዮጵያው ቤዝ የአሜሪካ ቤዝ ሲመታ በዛ ነው እንግዲህ ሲቪል ዎሩ የተጀመረው እና ወደ 4 ዓመት ገደማ የፈጀው ጦርነት እና ያንን ነው እንግዲህ የሚያስታውሰን የኢትዮጵያም ሁኔታ። በዚህ ሁኔታ ተደራደሩ ማለት ተንኳሹ ቲፒኤልኤፍ እንደሆነ እያወቀ እንዴት አድርጎ መደራደርስ ይቻላል? በዛ ላይ ደግሞ የኢትዮጵያ ሕዝብ 27 ዓመት ሙሉ መብቱ የተገፈፈው ነጻነቱ ያጣው ያ ሁሉ ያለ የኢትዮጵያ ሕዝብ የተንገሸገሸበት ሁኔታ ነው። በዚህ አይነት ሁኔታ እንዴት ወደ ድርድር ይመጣል? ሰላምስ እንዴት ሊመጣ ይችላል የሚለው በጣም ቁልፍና አንገብጋቢ የሆነ ነገር ነው። በዛ ላይ እንግዲህ የኢትዮጵያ መንግስት እርግጥ ይህንን ጦርነት ያ በዚያም ሆነ በዚህ ቶሎ ማለቅ አለበት። ምክንያቱም የተራዘመ የሚሄድበት ቁጥር ሰብአዊ መብቶች ይገፈፋሉ፣ ያ ያሳስበናል። ረሃብና ጠኔ ሀገሪቷን ይመታብናል፣ ያ ያሳስበናል። የህዝብ መፈናቀል ይኖራል፣ ያ ያሳስበናል። በዚያ ሁኔታ ደግሞ አገሮችም እንዲጋበዙ ጣልቃ እንዲገቡ ሁኔታ ይፈጥራል።
የዩናይትድ ስቴትስ የተባበሩት መንግስታት ድርጅት አምባሳደር ሲናገሩ በዚህ ግጭት ውስጥ ንጹህ የሆነ ማንም የለም፣ ያለው ተጎጂ የሆነው ህዝብ ብቻ ነው ብለው ነበረ። በዚህ ሁኔታ እና አሁን እንደዚህ እየተባባሰ ነው በሚባለው ሁኔታ ውስጥ የአንቶኒ ብሊንከን ኬንያ ተገኝተው በኢትዮጵያ ጉዳይ ላይ መነጋገር የሚጨምረው የሚለውጠው ነገር ይኖራል ብለው አያስቡም?
አሁን ብሊንከን ወደ አካባቢው የሄደው ሁኔታዎቹ አንደኛ የአፍሪካኖቹን መንፈስ ለማወቅ ነው። ኬንያም ደግሞ ተለዋጭ ሴኪሪቲ ካውንስል ውስጥ ያለች አባል ነች፣ እዛ ላይም ተጽዕኖ አላት። ግን የአፍሪካኖቹም የልብ ትርታ ያንም ለማዳመጥ ነው። ምክንያቱም ብዙ አፍሪካ አገሮች የወያኔ መንግስት የማይደግፉ ነበሩ። ምክንያቱም ያራምዱት የነበረው የማንነት የጎሳ ጥያቄ አፍሪካኖች የማይወዱን ነገር ነው። ምክንያቱም እነሱም አገር ከተፈጠረ ራሳቸውን ይበጠብጣቸዋል እና ያ ነው። ሌላው ያነሳኸው አንድ ጦርነት ሲደረግ ንጹህ ጦርነት የሚባል የለም። ተጎጂ ህዝቡ ነው። ህዝቡ ወደ ጦርነት ፈልጎ አይገባም። ወደ ጦርነት ህዝቡን የሚያስገቡት መሪዎች ናቸው። በዚህ ሁኔታ ግን ኢትዮጵያን ለዚህ ሁኔታ ያደረሳት የቲፒኤልኤፍ መሪዎች ናቸው። ትግራዮች አይደሉም። በነገራችን ላይ ለኢትዮጵያም አልበጁም፣ ለትግራይም አልበጁም።
ፕሮፌሰር ጌታቸው፣ ይህን ያህል ጊዜ የተራዘመ ጦርነት ተካሂዷል። የሰው ህይወት ጠፍቷል፣ ሞራል ተጎድቷል፣ የአካል ጉዳት ደርሷል፣ ብዙ ንብረት ወድሟል። ከአሁን በኋላ በዛ ሁኔታ መቀጠል ይቻላል ወይ? የኢትዮጵያ መንግስት ሊወስደው የሚገባ እርምጃ አለ ብለው ያስባሉ ወይ? በዚህ ሁኔታ ውስጥ የተለየ መንገድ
እንግዲህ ወደ ጦርነት ሲኬድ በዘመኑ የጦርነት ሁኔታ በሁለት እጅ ነው የሚዋጉት። አንደኛው እጅ የጦርነት የውጊያ ሊሆን ይችላል፣ ሌላኛው እጅ ደግሞ የዲፕሎማሲ ሊሆን ይችላል። እና ጦርነትን ወታደሮች ቢጀምሩም አይጨርሱትም። ጦርነት እንደሚያልቅ የእነሱ ስራ አይደለም፣ አያውቁትም። መዋጋት ብቻ ነው። ጦርነት እንዲቆም የሚያደርጉ ግን የሲቪሊያኑ የመንግስት የዲፕሎማሲ ስራዎች ናቸው ጦርነትን የሚያቆሙት። በዚያ ሁኔታ እንግዲህ ኢትዮጵያ የበላይነትም ተጠያቂነትም ለመቶ 10 ሚሊዮን ህዝብ ተጠያቂነትም አላት። ያ ሁሉ በይታ ውስጥ ገብቶ ኢትዮጵያ የምታስቀምጠው ቀደም የሆነ ጥያቄ ተቀባይነት ካገኘ ጦርነቱ በቶሎ ሊያልቅ ይችላል።
ፕሮፌሰር፣ ሌላው ማንሳት የምፈልገው ዩናይትድ ስቴትስ ይሄንንም ግፊት እያደረገች ዜጎቿ ከኢትዮጵያ እንዲወጡ ደጋግማ ጥሪ እያደረገች ነው ያለችው። ዛሬ እንኳን ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባለስልጣናት የተሰጠ መግለጫ ነበር። ከአንድ ሁለት ባለስልጣናት ጠበቅ ያሉ ጥሪዎች ናቸው እየተላለፉ ያሉት። እነዚህን የአሜሪካ አቋም እንዴት ነው የሚመለከቱት? የኢትዮጵያ መንግስት ባለስልጣናት አይወዱትም እንዲህ አይነቱን ጥሪ?
የአሜሪካ ሁኔታ አሁን የተወሰደው በአንድ በኩል ሰላም እናወርዳለን ብለው ይሄው እነ ብሊንከን ሁሉ ጄፍ ፌልድማን ሁሉ ወዲያ ወዲህ ይላሉ። በሌላ በኩል ደግሞ ዜጎቻቸውን ውጡ እያሉ ይናገራሉ። ይህ በአንድ ራስ ሁለት መላስ እንደማለት ነው። ዋናው ግን መታየት አለበት ስቴት ዲፓርትመንት ሰዎች ኃላፊነት ስላለባቸው አሜሪካ ዜጎች እዛ አንድ ነገር ከሆኑ ከተጠያቂነት ለመዳን ይሄንም ማድረግ ያለባቸው ነገር ነው። ይህ ለፖለቲካ ፍጆታ ነው። ዋናው ነገር ግን ሰላም ሰላም እናወርዳለን ብሎ ወዲያ ወዲህ የሚሉትን እርግጥ ሰላም ማውረድ አለባቸው።
ፕሮፌሰር ጌታቸው መታፈሪያ በሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነቶች መምህር፣ እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልን። ሰናይ ቀን ይሁንላችሁ።
እኔም ሶሎሞንን አመሰግናለሁ። አድማጮች፣ አሁን ወደ ምሽቱ የመጨረሻ ቅንብር ልውሰዳችሁ። በዩናይት ስቴትስ በካሊፎርኒያ ክፍለ ግዛት ሎስ አንጀለስ ከተማ ነዋሪዎች በምግብ ቤቶች ለመስተናገድ፣ በምሽት መዝናኛ ስፍራዎች ለመዝናናት ወይም ወደ ሌሎች የንግድ ተቋማት ለመግባት የኮቪድ-19 መከላከያ ክትባት መውሰዳቸውን የሚያሳይ ማረጋገጫ ማሳየት ይጠበቅባቸዋል። ከጥቅምት 29 ጀምሮ ወደ ተግባር የዋለው ይህ ሕግ ግን በአሜሪካ ተፈጻሚ ከተደረጉ አስቸጋሪ ሕጎች አንዱ መሆኑን ብዙዎች እየተናገሩ ነው ይላል አንጀሊና ባግዳሳሪያን ያደረሰችንን ይህን ዘገባ ስመኝሽ የቆየ እንዴት አቀርበዋለች።
በካሊፎርኒያ ግዛት በምትገኘው የሎስ አንጀለስ ከተማ የሚኖሩ እድሜያቸው ከ12 ዓመት በላይ የሆኑ ነዋሪዎችና ወደ ከተማዋ የሚሄዱ ጎብኚዎች በየትኛውም የመመገቢያ ስፍራዎች፣ የምሽት መዝናኛዎችና የውበት መጠበቂያ ስፍራዎችም ሆነ ሌሎች የንግድ ተቋማት ሲገቡ የኮቪድ-19 መከላከያ ክትባት ሙሉ ለሙሉ መከተባቸውን የሚያሳይ ማረጋገጫ ማሳየት ይጠበቅባቸዋል። በጥቅምት ወር ላይ በሎስ አንጀለስ ከንቲባ ከተፈረመ በኋላ ሕግ ሆኖ የጸደቀው ውሳኔ ግን አሜሪካ ሰዎች የኮቪድ-19 ክትባት እንዲወስዱ ለማድረግ ካወጣቻቸው ደንቦች እጅግ የከበደ መሆኑ እየተነገረ ነው። ማርጎ ሆትቪል ቺክን ወደ ተሰኘው ምግብ ቤት ከመግባቷ በፊት የኮቪድ-19 ክትባት መከተቧን የሚያረጋግጠውን ካርድ ታሳያለች። ክትባቱን ሙሉ ለሙሉ ያልወሰደ ሰው ወደ ውስጥ እንዲገባ አይፈቀድለትም።
እኔ በምኖርበት አካባቢ ክትባቱን ለመውሰድ ፈቃደኛ ያልሆኑ ሰዎች አሉ። ስለዚህ ይሄ መደረጉ ሰዎች እንዲከተቡ ሊያደርጋቸው ይችላል ብዬ ስለማስብ ወድጀዋለሁ።
ቶኒ ካሲያስም በምግብ ቤቱ የተገኘው ቤተሰቦቹን ይዞ ሲሆን በአካባቢው ያሉ ሰዎች ሁሉም የተከተቡ መሆናቸውን ማወቁ የተሻለ ደህንነት እንዲሰማው እንደሚያደርግ ይናገራል።
ጥሩ ምርጫ ይመስለኛል። ሁሉም ሰው መከተብ አለበት ብዬ አስባለሁ። በእርግጥ አስቸጋሪ ሊሆን ይችላል፣ ግን ለምን መከተብ እንዳለባቸው የሚወዷቸውን ሰዎች ጨምሮ ለሌሎች ሰዎች በማሰብ እንደሚያደርጉት እንዲረዱ ከተደረገ ክትባቱን እንዲወስዱ የማድረጊያ ጥሩ መንገድ ይመስለኛል።
ክትባቱን የወሰዱት ደንበኞች አገልግሎት ለማግኘት በሚገቡባቸው ተቋማት አጫጭር ሰልፍና ፈጣን አገልግሎት እያገኙ ቢሆንም እንደ ኪም ፕሪንስ ያሉ የንግድ ተቋማት ባለቤቶች ግን በሕጉ ላይ ጥያቄ አላቸው። ኪም ገበያዋንና ቋሚ የነበሩ ደንበኞቿን ልታጣ እንደምትችል በማሰብ ስጋት ላይ ናት። ምክንያቱ ደግሞ ድርጅቷ ሆትቪል ቺክን የሚገኝበት አካባቢ ክትባቱን የወሰዱ ሰዎች ቁጥር ከነዋሪዎቹ 50% ብቻ በመሆኑ ነው።
I can walk into an airport like where I am right now.
አሁን ወዳለሁበት የአየር ማረፊያ የክትባት ካርድ ሳላሳይ በቀላሉ መሄድ እችላለሁ። የምግብ መሸጫ ሱቆችም የክትባት ካርድ ሳላሳይ መሄድ እችላለሁ። ወደ ሆትቪል ቺክን ስገባ ግን የክትባት ማረጋገጫ ካርድ ማሳየት አለብኝ። ይሄ ለኔ ምንም አይገባኝም።
በእምነት ወይም በሕክምና ምክንያት የኮቪድ-19 ክትባት መውሰድ እንደማይችሉ ማረጋገጫ የተሰጣቸው ሰዎች አገልግሎት ለማግኘት የኮቪድ-19 ምርመራ አድርገው ነፃ መሆናቸውን የሚያሳይ 72 ሰዓት ያላለፈው ማረጋገጫ ማሳየት ይጠበቅባቸዋል።
ስምኝሽን ለዝግጅቷ አመሰግናለሁ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በኢትዮሳት በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያሰራጨውን ዝግጅት የምሽቱን እዚህ ላይ አበቃ። ያስተናገድኳችሁ አሉላ ከበደ ከሌሎች ባልደረቦቼ ጋር ተሰናበትኩ። ሰላም፣ ነገ እንገናኝ። ደህና ደሩ።